معنى النتون ماك جابيرن لما رنات ما موكر بسو طبعا بسو كانت اي تشالم كانتو دكامنو من جاي تترانو جابيرن لنرد دارلم لنعمل كنو جيتا دقمو عالمنا الشن في اللون والوينجي ዓለምን ገልጬላችኋለሁ አላለም፣ ወይም ዓለምን አስረድቻችኋለሁ አላለም። እሱም ራሱ በማይታይ ብርሃን የሚኖር አምላክ ነው። ፈቅዶ ራሱን በልጁ በኢየሱስ ክርስቶስ ገለጠልን እንጂ እግዚአብሔርን ማን ያውቀዋል? እንዴት እናውቀዋለን? ቢጨንቀን ነው አንትሮፖሞርፊክ በሆነ ወይም ሰብአዊ በሆነ ቋንቋ ስለ እግዚአብሔር የምናወራው ቢጨንቀን ነው። እግዚአብሔር አይኖቹ እንላለን፣ ጆሮቹ እንላለን፣ እጁ እንላለን፣ ልቡ እንላለን፣ ሰው እንደ ሰው አድርገን ነው ስለ እግዚአብሔር ስንናገር። ሌላ ኮንሴፕት ስለሌለን፣ ሌላ መረጃ ሚዲየም ስለሌለን ስለ እግዚአብሔር ስንናገር ሰብአዊ በሆነ ነገር ነው እንጂ እግዚአብሔር እንደ እናንተ እንደ እኔ ፊዚካል ነው ማለት አይደለም። እጅ፣ እግር፣ ሆድ አለው ማለት አይደለም። ቃሉም ሲናገር እግዚአብሔር መንፈስ ነው ይላል። አሜን። እግዚአብሔር መንፈስ ነው ይላል። ቢጨንቀን ነው እግዚአብሔርን እጁ እግሩ እያልን የምንነጋገረው። ትንሽ እኛ በምናውቀው ቋንቋ እሱ ነው ደግሞ እንዘርዝረው ብለን ነው እንረዳው ብለን ነው። ጌታ ይባረክ። በዚህ በ ስላሴ ትምህርት ቤተ ክርስቲያን ተከፋፍላለች። አንዳንድም እኛ እውነቱን ደርሰንበታል እኛ ብቻ እናውቃለን የሚሉ አንዳንድ የሃይማኖት ክፍሎች ያንን የሚያምኑትን ነገር ለማሰራጨት አንዳንድ ቦታ ላይ ሳይጠየቁ እየገቡ ለማስተማርም ሀሳብም ጣል ለማድረግ የሚሞክሩ አሉ። እነሱ መልስ ኖሯቸው ሳይሆን ሌሎች ለማደናቀፍ እንቅፋት ለመሆን ተሳስቷቸዋል። እናንተ እኛ ብቻ እናውቃለን ለማለት ጥርጣሬን ለመተው የሚያደርጉት ነገር ነው። ይሄን እኔ እንደ ጥበብ አልቆጥረውም። ብዙ የሃይማኖት ክፍሎች አሉ ወይም የእግዚአብሔር ምስክሮች ነን የሚሉ ሰዎች አሉ። እንዲህ አይነት ድርጊት የሚያደርጉ ስላሴን የሚክዱ የክርስቶስን መለኮትነት የሚክዱ ብዙ አሉ። እኛ ግን በእግዚአብሔር ቃል ላይ እንቆማለን። ሌላም መንገድ የለንም። እግዚአብሔር ቃል የሚለው ቢገባንም ባይገባንም እንቀበላለን። ሁሉ ነገር ገብቶን አይደለም በዚህ ዓለም ላይ የምንኖረው። ብዙ ብዙ ነገር በእምነት ነው። አይሮፕላን ላይ ተሳፍራችሁ አትላንቲክን የምታቋርጡት ስለ አይሮፕላን ምን አውቃችሁ ነው? እምነት ስላላችሁ ነው። በፓይለቱ በመካኒኮቹ በአይሮፕላኑ አይሮፕላኑ በሰራው ፋብሪካ እምነት ስላላችሁ ነው ወጣችሁ የምትሄዱት። ሁልጊዜ የሚደንቀኝ ነገር አለ። መጽሐፍ ቅዱስ ውስጥ አንድ ማልረዳው ነገር ሲመጣ የሚደንቀኝ ነገር አለ። ጥቁር ላም አረንጓዴ ሳር በልታ እንዴት አድርጋ ነው ነጭ ወተት የምትሰጠው? ወተቱ እንኳ አረንጓዴ ቢሆን ትንሽ ለእኔ ትንሽ አእምሮ ይመስል ይሆናል። ጥቁር ላም አረንጓዴ ሳር በልታ ነጭ ወተት፣ ግን ወተቱን ጠጣለሁ አልገባኝ ብዬ አልተውኩትም። እና መጽሐፍ ቅዱሳችሁን ስታነቡ ብዙ 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 ላይገባችሁ የሚችል ነገር አለ። ጳውሎስ ራሱ ሲናገር በድንግዝግዝ እናያለን አለ። እንደ ጭልምልም እንዳለ ነገር አሁን በድንግዝግዝ እናያለን። ሁሉ ነገር ግልጽ አይደለም። በዚህ ላይ ደግሞ የምናነበው መጽሐፍ ቅዱስ ትርጉም ነው። የትርጉም ትርጉም በዕብራይስጥ ወይም በግሪክ የተጻፈውን መጽሐፍ በአማርኛ፣ በትግርኛ፣ በኦሮምኛ በመሳሰሉት ቋንቋዎች ሁሉ ተርጉመን እናነባለን። አንድ አይደለም። በዕብራይስጥ የተጻፈውን ሀሳብ ወደ አማርኛ ለመቀየር ቀላል አይደለም። ለምሳሌ ጥጥ አይተው በረዶ አይተው የማያውቁ ሀገሮች አሉ። አሁን ሰሃራ ዴዘርት ውስጥ ያሉ ሰዎች በረዶ የማየት እድል የላቸውም። እና ኃጢአታችሁን እንደ በረዶ አነጠዋለሁ ሲል ምን ብላችሁ ነው ሰሃራ ዴዘርት ላለ ሰው የምትተረጉሙት? በረዶ ብትሉት በረዶ አይቶ አያውቅም። ወይም ሱዳን ውስጥ ያሉ ሰዎች በረዶ አይቶ አያውቁም። ምናልባት የሚቀርባቸው ጥጥ ብትሉት እንደ ነጭ እንደ ጥጥ አነጠዋለሁ ቢል ሰዎቹ ጥጥም እንደሆነ ስለሚያውቁ ለመረዳት ትንሽ ይቀላቸዋል። ስለዚህ ብዙ ነገር የማንረዳው አለ ለማለት ነው። እዚህ ውስጥ ሁሉ የገባሁት ብዙ የማንረዳው ነገር አለ። አሁንም ምንድነው የማደርገው? በሚቀጥሉት ጥቂት ቀናት ቃሉ ውስጥ ያለውን ብቻ ነው የምሰጣችሁ። ቃሉ ውስጥ ያለውንና ደግሞ የመሰለኝን የተረዳሁት ትርጉም ከአንዳንድ ደግሞ ምሁራን ያገኘሁትን ትርጉም ያንን እሰጣችኋለሁ። ምን ይጠቅማል? ስለ ሥላሴ መማር የዛ መግቢያው ትምህርታችን ዛሬ ይሄ ነው። ግን ወደዛ ሳልሄድ እስቲ ሁለት ክፍሎች እናንብብ። ቅድም የጻፍኳቸው ጥቅሶች አብረን እናንብብ። ኤፌሶን ምዕራፍ አንድ ላይ ገና መግቢያው ላይ ሐዋርያው ጳውሎስ ያን መጽሐፍ ሲጽፍ ስለ ሥላሴ ነው የጻፈው። ብዙ ጊዜ ግን ልብ አንለውም፣ እኛ ልብ አንለውም እንጂ ስለ ሥላሴ ጽፏል ሐዋርያው ጳውሎስ። እስቲ ልብ ብለን እናንብበው ከቁጥር 3-14 ድረስ ተመልከቱ። እንደዚህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ሲጀምር ያው በክርስቶስ ይገባና ግን የሚናገረው ስለ እግዚአብሔር አብ ነው። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ምን አደረገልን ይሄ አባት እግዚአብሔር አብ? ምን አደረገልን? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ማ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። አሁንም ስለ እግዚአብሔር አብ ነው የሚናገረው። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በልጁ ደም ማለት ነው በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንዳሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሀሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ኤፌሶን ምዕራፍ አንድ አሁን ወደ ቁጥር 10 ገደማ ነኝ። እስካሁን የተናገረው ያነበብኩት ስለ ጌታ ኢየሱስ ነው፣ ስለ እግዚአብሔር አብ ነው። ቀጥሎ ስለ ጌታ ኢየሱስ ይናገራል። በክርስቶስ ደግሞ ርስትን ተቀበልን፣ ይኸውም በክርስቶስ ቁጥር 12 አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁ ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ ይላል። እዚህ ድረስ የሚናገረው ስለ እግዚአብሔር ወልድ ነው። ከዛ በኋላ አጠር ትላለች እንጂ ስለ ጌታ መንፈስ ቅዱስ ይናገራል። ቁጥር 13 መጨረሻ ላይ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም ማ መንፈስ ቅዱስ የርስታችን መያዣ ነው። ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። በእነዚህ በመግቢያ ቃላቶች ላይ እግዚአብሔር አብ ያደረገውን፣ እግዚአብሔር መንፈስ ቅዱስ እያደረገ ያለውን፣ ወልድ ደግሞ ያደረገውን የመዳናችንን ተግባር ለመዳናችን የሚያስፈልገውን ክንውን አብ ወልድ መንፈስ ቅዱስ በመተባበር እንደ ፈጸሙት እናነባለን። ቃሉ ላይ ያለ ነገር ነው። ላይገባን ይችላል። ነገር ግን ይሄን ምን ታደርጉታላችሁ? ሌላ ብዙ ጥቅሶች አሉ ሰሞኑን የምናያቸው። አንድ ሌላ ለአንብብና ለዛሬ ለመግቢያችን ከዛ ቀጥላለሁ። ማቴዎስ ምዕራፍ 3 ደግሞ ሄደን ብንመለከት አሁንም ስላሴን እናያለን። መጽሐፍ ቅዱሳችን በተለይ አዲስ ኪዳኑ ስላሴ ብቻ ነው። በጣም ብዙ ጥቅሶች አሉ። ማቴዎስ ምዕራፍ 3 ጌታ ኢየሱስ ክርስቶስ በሚጠመቅበት ጊዜ ያለውን ክፍል ነው የማነበው። ከቁጥር 15 መጨረሻ ላይ ኢየሱስም ከተጠመቀ በኋላ ቁጥር 16 ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። ማ ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ ማ መንፈስ ቅዱስ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው አለ። ሶስቱንም እናያለን እዚህ ላይ። እግዚአብሔር አብ ከላይ ድምፁን ሲያሰማ በእርሱ ደስ የሚለኝ የምወደው ልጄ ሲል እኔ አብ ነኝ ማለቱ ነው። እግዚአብሔር አብ ሲናገር እንሰማለን። ከላይ ከአርያም እግዚአብሔር መንፈስ ቅዱስ እንደ ርግብ ርግብ ሆኖ አይደለም፣ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። መሬት ላይ ደግሞ ውሃ ውስጥ ስጋ ለብሶ ከድንግል ተወልዶ የመጣው ኢየሱስ ክርስቶስ ከዮሐንስ መጥምቁ ጋር ውሃ ውስጥ ሲወጣ እናያለን። ሶስቱን እናያለን። እዚህ ላይ ሌሎች ጥቅሶች አሉ፣ ሰሞኑን የምንመለከታቸው አስደናቂ ጥቅሶች። እግዚአብሔር ከተናገረ ተናገረ፣ አለቀ። ስለዚህ ስላሴ የለም አለ የለም ብለን የምንከራከርበት የምንወዛገብበት ነገር አይደለም። ምንም እንኳን ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ ባይኖርም፣ ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ የለም። መቁጠር ለሚችል ግን ሶስቱን እናያለን። መቁጠር ለሚችል ሰው ሶስቱን፣ ቅድም ኤፌሶን ውስጥ ያነበብኩት ክፍል አብ ወልድ መንፈስ ቅዱስን አሳየን። ሲቆጠሩ ሶስት ናቸው። ኦሪት ዘፍጥረት ላይ ሄዳችሁ ብትመለከቱ በዕብራይስጡ ባይብል በመጀመሪያ ኤሎሂም ብርሽት፣ በመጀመሪያ ኤሎሂም እግዚአብሔር ባራ ፈጠረ ይላል። ሰማይና ምድርን ፈጠረ ይላል በዕብራይስጡ ላይ። ኤሎሂም የሚለው ቃል ብዙሃን ነው። ኤሎሄ ሲል ነጠላ ነው። ትዝ ይላችኋል ጌታ ኢየሱስ መስቀል ላይ ወደ አባቱ ሲጮህ ኤሎሄ ኤሎሄ ለማ ሰባክተኒ አለ። አራሜክ ነው ባይ ዘ ወይ፣ ይሄ በአራሜክ ነው። ኤሎሄ ኤሎሄ አምላኬ አምላኬ ለማ ሰባክተኒ ለምን ተውከኝ አለ። ኤሎሄ ነው ያለው ጌታ ኢየሱስ ወደ አባቱ ሲጸልይ። ጄኔሲስ ዘፍጥረት አንድ አንድ ላይ ግን ኤሎሂም ይላል። ኤሎሂም ትክክለኛ አንዱ ትርጉም ቢሆን ኖሮ እግዚአብሔሮች በዓለም ነበረ። ግን ያንንም ማለት ደግሞ አልፈለገም፣ አጉል ትርጉም ውስጥ እንዳንገባ ብሎ ነው። ኤሎሂም ይላል። ኤሎሂም ብዙሃን ነው። በዕብራይስጥ ሂም የሚል ነገር ሲጨመር፣ ሂም የሚል ሲጨመር መጨረሻ ላይ ያበዛዋል። ኤሎሂም ባራ አሸማይም ዝሃሬት ይላል። ፈጠረ ሰማይና ምድርን። ባራ ፈጠረ። ግሱ ነጠላ ነው። ሰብጀክቱ ግን ብዙ ነው። ወፎች መጡ ነው እንጂ የምንለው ወፎች መጣ አንልም። መጽሐፍ ቅዱሱ ግን ገና መጽሐፍ ቅዱሱ ሲከፈት እግዚአብሔር አንድም ሶስትም እንደሆነ ይናገራል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ። ዝቅ ብሎ ደግሞ ሰውን በመልካችን በምሳሌያችን እንፍጠር እግዚአብሔርም አለ ይላል። ኤሎሂም አለ ሰውን በመልካችን በምሳሌያችን እንፍጠር። ይህን የመሳሰሉትን ጥቅሶች እንመለከታለን በብዛት። ስላሴን ግን ስለ ስላሴ መማር ምን ይጠቅማል? አሁን ወደዛ ሄዳለሁ። መግቢያ ነው እስካሁን የሰጠኋችሁ፣ አንዳንድ ማስተዋወቂያ ነው። ቀጥዬ ወደ ምክንያቱ ሄዳለሁ። ምን ይጠቅመናል ስለ ስላሴ? ቅድም እንደጠቀስኩት ብዙ የሚያደናግሩ ሰዎች ስላሉ ሲመጡ ጥያቄ መስጠት እንድንችል ተዘጋጅተን እንጠብቅ ይገባል። ያሳፍራል። ሰው መጥቶ ለምንድን ነው የተቀበልከው፣ ለምንድን ነው ያመንከው ሲላችሁ መልስ ስታጡ በጭፍን እንደው ዝም ብሎ ነው ያመነው ተብሎ ሊፈረድባችሁ ይችላል። አንደኛ ጴጥሮስ 3:15-16 ላይ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ፣ ነገር ግን በየዋህነትና በፍርሃት ይሁን። ያለን ተስፋ ትልቅ ሆኖ እኛ ክርስቲያኖች አንዳንድ ጊዜ አንዴ ጥቅስ አውጥተን ማሳየት እያቃተን ግራ እንጋባለን። ስለዚህ ማወቅ አለብን፣ አንዱ ምክንያት ይሄ ነው። ለሚጠይቁን ሰዎች መልስ መስጠት እንድንችል እኛም ራሳችን ደግሞ እንድናውቅ፣ ስለ እግዚአብሔር ስለ በማን እንደምናምን እንድናውቅ። ሁለተኛው ምክንያት ለምንድን ነው ስለ ስላሴ ማወቅ አለብን ለሚለው በጣም ትልቅ ምክንያት ነው። ትናንትና ወሮኝ መሰለችኝ አንዳንድ ነገር ስጠቃቅሳ ስትናገር የሰማው ይመስለኛል። የተፈጠርነው በእግዚአብሔር አምሳያ ነው። ዘፍጥረት 1:26 ላለ ሰውን በመልካችን በአምሳያችን እንፍጠር አለ እግዚአብሔር፣ ሰውንም በመልኩ በአምሳያው ፈጠረ ይላል። ይሄን የተፈጠርንበትን ኢሜጅ ኦፍ ጋድ ኢማጎ ዴይ ልናውቀው ያስፈልጋል። ይሄ ኢሜጅ ምንድን ነው? ይሄ አምሳያ የተባለው ምንድን ነው? ያን ልናውቀው ያስፈልጋል። ያ አምሳያው የሶስትነት ጉዳይ ነው። አብ፣ ወልድ፣ መንፈስ ቅዱስ ሶስት ነገር አለ እዛ ላይ ስትመለከቱ። እኛ እግዚአብሔርን እንድንመስል ተደርገን የተፈጠር ነው። በእኛ ውስጥ የእሱ እስትንፋሽ አለ። መንፈሱ የተሰጠን ከእርሱ ነው። እርሱን ልንመስለው ተፈጠርን። እኛ የተፈጠርነው እሱ እንድንመስል ነው፣ በስጋ ሳይሆን በባህሪው እሱን እንድንመስል። እንዳልኳችሁ እግዚአብሔር እጅ፣ እግር፣ አጥንት፣ ደም አለው ማለት አይደለም። ይሄ ቅድም ተግሸዋለሁ፣ እሱ መንፈስ ነው ይላል ቃሉ። ግን እናንተና እኔ ስንፈጠር እሱን እንድንመስል የተፈጠር ነው እና ይሄ የእግዚአብሔር ኢሜጅ የተባለው እግዚአብሔር በመንፈሱ ወይም መንፈስ ሆኖ ሳለ የሆነውን ነገር ነው እንድንመስል። ሰውን ከእንስሳ የሚለይ ሰው ከእንስሳ የሚለይበት ባህሪ ያን ማለቱ ነው። የመግዛት ባህሪ ሰውን ከፈጠረ በኋላ ምድርን ግዙአት አለ። የመግዛት የማስተዳደር ባህሪ ያ ከእግዚአብሔር የመጣ ነው። ከእግዚአብሔር ጋር የመነጋገር ከጓደኛችን ጋር የመነጋገር ኮሚኒኬት የማድረግ ባህሪው ከስላሴ ያገኘ ነው ነው። ስላሴ ሶስት ናቸው ህብረት አላቸው። እኛም ለህብረት ነው የተፈጠርነው። የመጀመሪያው ፋሚሊ የመጀመሪያው ቤተሰብ በመጽሐፍ ቅዱስ ውስጥ የምናነባቸው አብ ወልድ መንፈስ ቅዱስ ናቸው። የመጀመሪያው ቤተሰብ አብ ወልድ መንፈስ ቅዱስ ሶስቱ አንድ ናቸው፣ ህብረት አላቸው፣ በእውቀት እኩል ናቸው፣ በሁሉ ነገር እኩል ናቸው። አንዱ ከሌላው የሚያንስበት ነገር የለም። እርግጥ ወደ ምድር ሲመጣ ወልድ በገዛ ፈቃዱ አብ ማንን ልካለሁ ባለ ጊዜ እኔን ላከኝ ብሎ ወልድ ራሱን ዝቅ አድርጎ መጣ። እዛ ላይ ወልድ ዝቅ ሲል እናያለን። ፈቅዶ የመዳንን የመዋጀትን ተግባር ለመፈጸም ሲል ወልድ ራሱን ዝቅ አድርጎ ስጋ ለብሶ ኤፌሶን ላይ እንደምናነበው ኤፌሶን 2 ስጋን ለብሶ በላዩ ላይ ደካማ ስጋ የሚራብ የሚደክም የሚተኛ አልፎ ተርፎ የሚሞት ስጋ ለብሶ ራሱን አዋርዶ ዝቅ ብሎ መጣ። ለአብ እሺ አባቴ ያለ እየታዘዘ መጣ። ጌታ ኢየሱስ ለአባቱ ይታዘዛል። መንፈስ ቅዱስ ደግሞ እሱም ራሱን ዝቅ አድርጎ ለአብም እየታዘዘ ለወልድም እየታዘዘ ራሱን ከፍ ሳረግ ሳስተዋውቅ ቀይ ካርፔት አንጥፉልኝ ሳይል ራሱን በአገልጋይ መልክ አድርጎ ዛሬ በእናንተና በእኔ ውስጥ ያድራል፣ በቤተ ክርስቲያን ውስጥ ያድራል። በስላሴ መሀል ልዩነት የለም፣ የራንክ ልዩነት የለም። የመዋጀታችንን ተግባር ለመፈጸም ፈቅደው ካደረጉት በስተቀር ይሄ በጣም 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 ኢምፖርታንት ነው እና የመጀመሪያው ፋሚሊ አብ ወልድ መንፈስ ቅዱስ። እግዚአብሔር ጋብቻን ሲፈጥር ጋብቻን የፈጠረው ማንነቱን ሊነግረን ነው ብዬ አንድ ጊዜ ጠቅሼ ነበር። ጋብቻን ስንመለከት የእግዚአብሔርን ምንነት እናያለን። በባልና ሚስት መሀል ህብረት እንዲኖር፣ መግባባት እንዲኖር፣ ተስማምቶ መስራት እንዲኖር፣ የመባዛት ባህሪ በውስጣቸው አስቀምጦ የመፍጠር ልበለው ከፈጣሪ ጋር መወዳደር ሳይሆን አነስተኛ ሰብአዊ በሆነ አነጋገር የመፍጠር ልጅ የመውለድ ባህሪ በእኛ ውስጥ ፈጥሮ እግዚአብሔር ትዳርን ጋብቻን መሰረተ። ጋብቻ የሚፈልገው እግዚአብሔር ስላሴን እንዲመስል ነው። ጥሩ ጋብቻ የምትሉት ማንን ይመስላል ብትሉኝ ስላሴን ነው የሚመስለው። አብ ወልድ መንፈስ ቅዱስን ነው የሚመስለው። ምክንያቱም በእነሱ አምሳያ ነው የተፈጠረ ነው እና ሌላው ደግሞ እኛ በእግዚአብሔር ኢሜጅ ተፈጠርን ስንል የአእምሮ ጉዳይ ፈቃደኝነት አለ። እግዚአብሔር ፈቃድ አለው፣ የራሱ በጎ ፐርፌክት የሆነ ፈቃድ አለው። ለእኛም ደግሞ ያንን የመፍቀድ ችሎታ በውስጣችን አስቀምጧል። የመምረጥ ችሎታ በውስጣችን አስቀምጧል። ያን ስላስቀመጠ ነው በጎውን ምረጡ ከክፉ ራቁ ብሎ ያለን። የማሰብ ጉዳይ የኢንተሌክት ጉዳይ አለ። ምንም እንኳ አእምሯችን የእግዚአብሔርን ያህል ባያስብና እንደ ከእግዚአብሔር ጋር ባይወዳደር በመጠናችን ኢንቴሊጀንት ነገር እንድናደርግ እንድናስብ ኢንቨንሽን እንድንፈጥር የፈጠራ ችሎታ በውስጣችን አስቀመጠ። ሙዚቃ በሙዚቃ እንድንረካ በሙዚቃ የመደሰት ባህሪን ተራራውን ሸንተረሩን ሜዳውን ስናይ እንድናደንቅ ፀሐይ ስትገባ ስትወጣ ይሄ ሁሉ ከእግዚአብሔር ያገኘ ነው ባህሪ ነው። ይሄ ሁሉ ከእግዚአብሔር በእግዚአብሔር አምሳያ መፈጠራችን የሚናገር ነገር ነው። ሌላ ደግሞ በእግዚአብሔር አምሳያ ተፈጠርንስ ብለን ስንል ሞራሊ የሞራል ጉዳይ ነው። ቅድስና እግዚአብሔር ቅዱስ ነኝ ይላል። ስለሆነም እኔ ቅዱስ ስለሆንኩ እናንተም ቅዱሳን ሁኑ ይለናል። መቀደስ ከስላሴ ያገኘ ነው። አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ከነስሙ ቅዱስ ነው። እግዚአብሔር ይመስገን። የደግነት ጉዳይ ከክፋት የመራቅ ባህሪ ፍላጎት፣ ይሄ ሁሉ ከእግዚአብሔር ኢሜጅ ከእግዚአብሔር ምስል ያገኘ ነው ነው። ሌላው ቅድም የጠቀስኩት ሶሻሊ ሰው ህብረት ይፈልጋል። ከየት አመጣው ሰው ያንን የህብረት አንድ የመሆን የመተባበር ባህሪ? ከስላሴ ነው ያገኘ ነው፣ ከስላሴ ነው። ሰው የተፈጠረው ለህብረት ነው፣ ከሱ ነው ያገኘ ነው። ሰው ብቻውን ይሆን ዘንድ መልካም አይደለም አለ። ለምን? ስላሴ ብቻቸውን አይደሉ። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። በአምሳያ ስለፈጠረን ሰው ብቻውን መሆን የለበትም። አንድ አስደናቂ ነገር ልንገራችሁ፣ አስደናቂ ነገር ልንገራችሁ። እግዚአብሔር ፍቅር ነው ይላል ቃሉ። እግዚአብሔር ፍቅር ነው። ፍቅር የሚፈቀር ሰው ይፈልጋል። እኔ ብቻ በሆነ ዓለም ላይ ያለሁት ፍቅር ፍቅር ነው ልባል አልችልም። ማንን አፍቅሬ ነው ፍቅር የተባልኩት? እግዚአብሔር ፍቅር ነው ይላል። አብ ወልድን ይወዳል፣ ወልድ መንፈስ ቅዱስን ይወዳል፣ መንፈስ ቅዱስ ወልድና አብን ይወዳል። እግዚአብሔር ፍቅር ነው። ፍቅር ሲሆን ፍቅር የምትገልጹለት ሰው አጠገባችሁ እንዲኖር ያስፈልጋል። ስለዚህ በመጽሐፍ ቅዱስ እግዚአብሔር ፍቅር ነው ይላል። ፍቅር የሆነው ስላሴ ስለሆነ ነው። ይሄን ልብ በሉ። በጣም 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 ኢምፖርታንት ነገር ነው የምነግራችሁ። ፍቅር የሆነው አብ ወልድ መንፈስ ቅዱስ ሶስት ስለሆኑ ነው። ቁርአን ውስጥ አላህ ፍቅር ነው የሚል የለም። ኒው ላይፍ ትመሰክራለህ አንተ። አላህ ፍቅር ነው የሚል የለም። ለምን? አላህ ብቻውን ነው። አላህ አይወልድም አይዋለድም ይሉ የለ። ስለዚህ አላህ ብቻውን ነው። አላህ ብቻውን ስለሆነ ፍቅር ሊሆን አይችልም። ብቻውን የሆነ ሰው ብቻውን የሚኖር ብቻውን የሚበላ ብቻውን ሁሉ ነገር ለራሱ የሚያደርግ ሰው ፍቅር ሊሆን አይችልም። ቁርአኑ ላይ አላህ ፍቅር ነው የሚል ቃል የለም። እንደውም ቁጡ፣ ኃይለኛ፣ መብረቅ የሚልክ፣ እጅ የሚቆርጥ፣ እግር የሚቆርጥ እንደ በዛ አይነት ሁኔታ ነው የሚቀርበው መጽሐፍ ውስጥ። ህብረት ከስላሴ ነው የመጣው። ሚስት ስታገቡ ያንን የህብረቱን መሻት ታሳያላችሁ። ልክ ነው፣ ልክ ነው። ኒው ላይፍ አይ ላይክ ዳት ፒክቸር። ጓደኛ ስታበጁ ያ በእናንተ ውስጥ ያለው የእግዚአብሔር ባህሪ ነው። ጓደኛ ማበጀት የሚፈልገው ህፃን ልጅ አግኝታችሁ ብድግ አድርጋችሁ አቅፋችሁ ስትስሙ ስላሴ በእናንተ ውስጥ ያስቀመጠው ባህሪ ነው። ይሄ ሁሉ በእግዚአብሔር አምሳያ መፈጠራችንን ስለምን እያወራሁ ነው? ለምንድን ነው ስለ ስላሴ መማር ያለብን ብዬ ነው የጀመርኩት። ያን ለመመለስ እየሞከርኩ ነው። ይሄ ሁሉ ነገር ስላለ ነው ስለ ስላሴ ማወቅ ያለብን። ስለ ስላሴ ማወቅ ስለ ራሳችን ማወቅ ነው። ስለ ትዳር ማወቅ ነው። ስለ ፍቅር ማወቅ ነው። ህፃን የምናቅፍበትን ምክንያት ማወቅ ነው። ጓደኛ ለምን እንደሚናፍቀን ማወቅ ነው። ቅድስና ለምን ጤንነታችን እንደሚሆን ማወቅ ነው። አንድ ቀን እርግጥ በእግዚአብሔር አምሳያ ተፈጥረን አዳምና ሔዋን ስህተት በመስራታቸው ያ ምስል ተበላሸ፣ ያ ምስል ተጎሳቆለ፣ ጎደፈ። ያ ምስል እንግዲህ ያንን ምስል ድሮው ቦታ ለመመለስ ሲል ነው እግዚአብሔር የመዳንን መንገድ ያዘጋጀው። ወደ ጥንቱ ፐርፌክት ስቴት ሊመልሰን ስለፈለገ ነው እግዚአብሔር ልጁን የላከው። አብም ወልድም መንፈስ ቅዱስም የተሳተፉበት የመዳናችን መንገድ የተከናወነው ወደዛ ወደ ጥንቱ ኢሜጅ እግዚአብሔር ሊመልሰን ስለፈለገ ነው። ዘፍጥረት 1:2-3 አንብባችሁ የመጨረሻውን ምዕራፍ 19:20-21:22 ዮሐንስ ራእይ ስታነቡ ታውታላችሁ። ተመልሰን እዛው እንደገባን ዘፍጥረት ላይ የከሰርነውን ዮሐንስ ራእይ መጨረሻ ላይ እግዚአብሔር ሲሰጠን ትመለከታላችሁ። እግዚአብሔር ይመስገን። ስለዚህ ነው ቆሮንቶስ 5:17 ላይ በክርስቶስ አዲስ ፍጥረት ሆነናል ብሎ ሐዋርያው የሚናገረው። በክርስቶስ አዲስ ፍጥረት ወደ ጥንቱ አምሳያ ወደ እግዚአብሔር ኢሜጅ የዳነ ሰው እግዚአብሔርን ኢሜጅ መምሰል አለበት። ሰይጣን ኢሜጅ መምሰል የለብንም። እኛ የዳን ሰዎች የእግዚአብሔርን ኢሜጅ ማሳየት ሪፍሌክት ማድረግ አለብን። የእግዚአብሔር ልጅ ስለሆነ አባቱን መምሰል አለበት። ልጅ አባቱን ነው የሚመስለው። ካልመሰለ ይሄ ዲቃላ ከየት መጣ ይባላል። አዎ በእግዚአብሔር ቤት ውስጥ ዲቃላ ከመባል ያድነን ጌታ። እንግዲህ እነዚህ ምክንያቶች ናቸው። ሌሎችም ምክንያቶች አሉ። እነሱን እቀጥላለሁ። 45 ደቂቃ ሄዷል። ሰዓቱ እንዴት እንደወጣ አላውቅም። ገና አንካውትም። ምንድን ነው ምክንያታችን ስለ ስላሴ የምንማርበት? ዋንዳን ዋና ዋናውን ተናገረ ነው። ሌላው እግዚአብሔር ንጉስ ነው። እርሱን እንድንመስል ይፈልጋል። ከፍቅሩ እንድንካፈል ይፈልጋል። ለራሳችን ብቻ እንዳንኖር ይፈልጋል። እንድናውቀው ይፈልጋል። ስለዚህ ስለ ስላሴ ማወቅ አለብን። እግዚአብሔር ሶቨረን ነው። ይህንን ሶቨረን አምላካችንን ፈቃዱ እንድናከላውን ንጉስነቱን እንድናውቅ ማንነቱን ማወቅ አለብን። ሌላው ምክንያት በዓለም ውስጥ እርሱን የሚመስል ከቶ የለም። ምስጢር ነው እግዚአብሔር። ምስጢረ ስላሴ ከምናስበው ሁሉ የበለጠ ነው። ልንረዳው የምንችለው ነገር አይደለም። አሁንም ቢሆን ከዚህ ከትምህርት በኋላ በቃ ስላሴ ተገልጾልኛል ገብቶኛል ማለት አትችሉም። ምክንያቱም እኔም አልገባኝም። እግዚአብሔር ቃል እንዲህ ላልል ነው የመጣሁት እንጂ ተረድቼዋለሁ ለማለት አይደለም። እና እግዚአብሔር ልንረዳው አንችልም። ስለዚህ ነው ሐዋርያው ጳውሎስ ሮሜ 11 ላይ ሄደን ብንመለከት ሐዋርያው ጳውሎስ ግራ ይገባውና ስለ እግዚአብሔር ታላቅነት ዝም ብሎ አንድ ቦታ ላይ የሚለው ነገር አለው። የእግዚአብሔር ባለ ጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም! የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን፣ አሜን ይላል ሐዋርያው ጳውሎስ። የእግዚአብሔርን ነገር አሰላሰለና ግራ ሲገባው ሮሜ ምዕራፍ 11 ከቁጥር 33 እስከ 36 ነው ያነበብኩት። ይሄን አምላክ ነው እንግዲህ ስላሴ ብለን የጠራ ነው። ይሄን አምላክ ነው አሁን እንረዳ ብለን አእምሯችን የምናስጨንቀው። እናንተና እኔ እግዚአብሔርን መረዳት አይደለም ጥሪያችን። እናንተና እኔ እንደ ጳውሎስ ዙፋኑ ስር ወድቀን ባለጠግነቱን፣ ጥበቡን፣ እውቀቱን፣ ጥልቀቱን፣ ፍርዱን እንዴት እንደማይመረመር ለመንገዱ ፍለጋ እንደሌለው ይሄንን እንድናደንቅና እንድንዘምር ነው እግዚአብሔር የጠራ። ሁሉ ከእርሱና በእርሱ ለእርሱም ነውና ይገርማል። ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን ይላል ሐዋርያው። ሌላው ስለ ስላሴ መማር ያለብን ስለ ድነታችን ነው፣ ስለ መዳናችን። ቅድም ኤፌሶ ላይ ያነበብኩትን አይታችኋል። በመዳናችን ሁሉ በእያንዳንዱ ተግባር አብ፣ ወልድ፣ መንፈስ ቅዱስ እንደተሳተፉት አይታችኋል። ስለዚህ ስለ መዳናችሁ፣ ስለ ክርስትና ህይወታችሁ በደንብ መረዳት የምትችሉት ስላሴን ስትረዱ ነው። እግዚአብሔር አብ እንደፈቀደ ሰማይና ምድር ከመፈጠሩ በፊት በመዝገቡ ላይ እንደ ጻፋችሁ ልጁን እንደላከ ልጁ ደግሞ እሺ ብሎ ስጋ ለብሶ ሰው ሆኖ መጥቶ በመስቀል ላይ እንደሞተ መንፈስ ቅዱስ ከዚያ በኋላ ተልኮ መጥቶ ዛሬ ክርስቶስ የጀመረውን ስራ እየፈጸመ እንደሆነ እናንተንም ወደ ቅድስቲቱ ከተማ ሊያደርሳችሁ ጸባያችሁን እያረመ እየታገሰ እየመከረ መጸለይ ያቃተንን ሁሉ አብሮ እየጸለየ ሞግዚት ሆኖ ይዞን እየሄደ ነው ወደፊት። ስለዚህ አምላክ ማወቅ የለብንም? ማወቅ አለብን። ሌላው ምክንያት የጸሎት ጉዳይ ነው። ስለ ስላሴ ማወቅ ያለብን ጸሎት ስንጸልይ ምንጸልየው ለአብ ነው የምንጸልየው፣ ለእግዚአብሔር አብ የምንጸልየው በልጁ በኩል ነው፣ በእግዚአብሔር ወልድ በኩል ነው። ስንዘጋ ጸሎታችንን ሁሉ ጊዜ በኢየሱስ ስም ብለን ነው የምንዘጋው። ያ ጸሎት ደግሞ የሚተላለፈው ኃይልም የሚያገኘው በመንፈስ ቅዱስ ኃይል ነው። እኛ ለመላእክት አንጸልይም፣ ቃሉ አያዝም። ለሰማዕታት አንጸልይም፣ ቃሉ አያዝም። ለውቃቤ አንጸልይም፣ ጌታ ይገስጸው። እኛ የምንጸልየው ለስላሴ ነው። አባታችን ሆይ ብለን አድሬስ የምናደርገው እግዚአብሔር አብን ነው። ጸሎቱን ስንዘጋ በኢየሱስ ክርስቶስ ስም ብለን ነው በእግዚአብሔር ወልድ። የጸሎቱን ዳይናሚክስ የሚመራው እንድትጸልዩ የሚያሳስባችሁም እምት እንድትጸልዩ ጸሎቱንም ደግሞ ኃይል የሚሰጥ አብሯችሁ የሚቃትት የሚማልድ መንፈስ ቅዱስ ነው። ስለዚህ ስለ ስላሴ ማወቅ አስፈላጊ ነው። ጸሎትና ስላሴ የተያያዙ ናቸው። ስለ አምልኮ ቀጥሎ ያለው ምክንያት አብን እናመልካለን፣ ወልድን መንፈስ ቅዱስን እናመልካለን። ጸሎትም ራሱ አምልኮ ነው። ንስሐ የመግባት ጉዳይ አለ። ያም ቢሆን የአምልኮ መልክ ነው ያለው። ስለዚህ ከስላሴ ተለይተን እግዚአብሔርን ማምለክ አንችልም። ፍቅር ቅድም ጠቅሼዋለሁ፣ በስላሴ መሀል ፍቅር አለ ብዬ። እርስ በርስ ሊኖረን የሚገባው ፍቅር ምሳሌያችን ከስላሴ ነው። ስላሴዎች እንደሚዋደዱ እኛም ልንዋደድ ይገባል። አርአያችንም መሰረታችንም የስላሴ ፍቅር ነው። ምክንያቱስ የተፈጠርነው በእግዚአብሔር አምሳያ ነው፣ የምንኖረው በእግዚአብሔር አምሳያ ነው። ቀጥሎ ያለው ምክንያት ለምንድን ነው ስለ ስላሴ መማር ያለብን? ስለ አንድነት፣ ስለ ዩኒቲ ማወቅ አለብን። በስላሴ መሀል ዩኒቲ አለ። ተጣልተው ተጨቃጭቀው አያውቁም፣ ተካሰው አያውቁም፣ ፍርድ ቤት ሄደው ቆሞ አያውቁም። ክርስቲያኖች ዛሬ እንደምናደርገው የስላሴዎች አንድነት ለቤተ ክርስቲያን አንድነት መሰረትም ነው፣ አርአያም ነው፣ ሞዴል ነው። ለዚህ ሁሉ ለምናገረው ጥቅስ አለ ወገኖቼ፣ እንዳላሳድራችሁ ብዬ ነው እንጂ በጣም ብዙ ጥቅስ አለ። ከመቶ በላይ የሚሆኑ ጥቅሶች አሉ ለዚህ ለምናገረው ለእያንዳንዱ ነጥብ። ቀጥሎ ትህትና። ትህትና የስላሴዎች ባህሪ ነው። አንዱ የስላሴ አካል የሌላውን ክብርና ጥቅም ነው የሚፈልገው። መንፈስ ቅዱስ ወልድን ያስከብራል፣ ወልድ አብን ያስከብራል። አባቴ የላከኝን ላደርግ መጣሁ ይላል ወልድ። ትህትና ታላችሁ በእነሱ መሀል ሰይጣን ነው ነገር ያበላሸ፣ ያውም መልአኩ ነው። እኔ ከማን አንሳለሁ? በታላቁ ዙፋን ላይ እኔ መቀመጥ እችላለሁ ብሎ ነገር በጥብጦ ከነ ሰራዊቱ ተወርውሮ ከዛ ከምድረ ገነት ተወርውሮ የወጣ እሱ ነው። ትህትና የሌለው ነገር መንፈሳዊ ነገር አይደለም፣ ሰይጣናዊ ነው። ትህትና ግን የስላሴ ባህሪ ነው። እኛም ደግሞ ሌሎቹን ስናከብር፣ የሌሎችን ጥቅም ከራሳችን ጥቅም ስናስቀድም የስላሴን ባህሪ ያዝን ማለት ነው። ስለዚህ ነው ስለ ስላሴ ማወቅ ያለብን። ልጅነት፣ እኛ ልጆች ነን። እግዚአብሔር ልጆች እንደሆን ቃሉ ይናገራል። ይኸውም በመንፈስ ቅዱስ ኃይል ከእግዚአብሔር ልጅ ጋር ተጣምረናል። ያ ነው ልጅነት የሰጠን፣ እግዚአብሔር ልጅነት የሰጠን የወለደን አብ ነው። ተመልከቱ፣ ልጅ በልጅነታችን እንኳ አብ ወልድ መንፈስ ቅዱስ ተሳትፈውበታል። ከኢየሱስ ክርስቶስ ጋር በመጣመራችን ያንን የሚያደረገ መንፈስ ቅዱስ ነው። ልጅነቱንም ደግሞ ያጸደቀልን አብ ነው። የትም ብትሄዱ ከስላሴ መራቅ አትችሉ። ሰዎች ስላሴን ክደው እንዴት አድርገው መጽሐፍ ቅዱስ እንደሚያነቡ አላውቅም። እኔ የመጨረሻው ምክንያት ለምንድን ነው ስለ ስላሴ ማወቅ ያለብን? ስለ ትሩስ፣ ስለ እውነት ነው። እግዚአብሔር እውነት ነው። እግዚአብሔርን ማምለክና መውደድ የሚመኙ ሁሉ እግዚአብሔር እውነት መሆኑን መረዳት አለባቸው። አብ እውነት ነው፣ ወልድ እውነት ነው፣ መንፈስ ቅዱስም እውነት ነው። ይሄን ሁሉ አዲስ ኪዳን ውስጥ ታገኛላችሁ። ስለዚህ በእውነት እንድንመላለስ፣ በእውነት እንድንኖር፣ እውነትን መሰረት እንድናደርግ፣ እውነትን እንድንጨብጥ፣ የእውነት ራስ የሆነውን ሥላሴ ማወቅ፣ መቀበል፣ ማፍቀር፣ ማምለክ አለብን። አዎ ሥላሴ ማወቅ በጣም 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 አስፈላጊ ነው። እግዚአብሔር የተመሰገነ ይሁን። ለዛሬ የትምህርት አንድ ሰዓት ሊሞላኝ ነው፣ ሁለት ደቂቃ ነው የሚቀረኝ። ሰዓቱ ሳላውቀው ነው የሄደው። እዚህ ላይ ባበቃ ጥሩ ይመስለኛል። ጌታ ደግሞ ፈቅዶ ብንደርስ ነገ በነገው ምሽት ደግሞ የሚቀጥለውን ትምህርት ሰጣችኋለሁ። ያ እንግዲህ